ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 17 2014 ዓ.ም ዝግጅታችን አሁን ጀመረ። ጉራጌ በክልልነት እንዲደራጅ ጥያቄ ያቀረቡ ወጣቶች ጥያቄውን በማቅረባቸው ብቻ ለእስር ተዳርገዋል ሲሉ ወላጆች አቤቱታ አሰሙ።
ልጆቻችን ታስረዋል፣ እኛም እያፈላለጉን ነው። ህግና ህግ በመጣቱ በጣም እናዝናለን። ከተማ ወጣችሁ ወርቅቶ ላይ ጨፍራችኋል ብለው ነው አፍነው የወሰዷቸው።
ልጆቻችን ታስረዋል ካሉ ቤተሰቦች አንዱን ነው ያሰማናችሁ። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ምላሽ ሰጥተዋል።
የተጠረጠሩበትንም ጥፋት የፈጸሙት እዛው ህብረተሰቡ ውስጥ ነው፣ የተያዙትም እዛው ነው፣ የትም የሚወሰዱበት ቦታ የለም።
ሙሉ ዘገባውን ከዜናው በኋላ እናሰማችኋለን። ጤና ይስጥልኝ የተከበራችሁ አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ኤልያስ አስማረ ከስቱዲዮ ስርጭቱን ያቀናብርልናል። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ ቅንብር አብረውን ያመሻሉ። የዌብና ማህበራዊ ገጽ ፕሮዲውሰራችን አበባየው ገበያው ናት። እስከ ምሽቱ አራት ሰዓት በዚህ ዋሽንግተን ዲሲና በመላው በሁሉም ስፍራ ካሉ ዘጋቢዎቻችን ጋር አብረናችሁ በዝግጅት እናመሻለን። እናንተም አብራችሁን አምሹ። ዝግጅቶቻችንን እንዲህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እናስተላልፍላችኋለን። ከዚያ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎችን ውሰዳችሁ።
ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ። ከምሽቱ የዓለም ዜና ጋር እንግዶ ወልዴ ነኝ። የግብፅ ፕሬዚደንት አብደልፈታህ አልሲሲ የአምስት አረብ አገሮችን ስብሰባ እያስተናገዱ መሆናቸውን ከመንግስታቸው የወጣውን መግለጫ ጠቅሶ አዣንስ ፍራንስ ፕሬስ ከካይሮ ዘግቧል። የዩክሬንን ጦርነት ተከትሎ የተፈጠረው የኃይልና የምግብ አቅርቦት ቀውስ ከስብሰባው አጀንዳዎች አንዱ እንደሆነ ተገልጿል። ግብፅና ሱዳን ከኢትዮጵያ ጋር እሰጥ አገባ ውስጥ የገቡበት የህዳሴ ግድብ ጉዳይ ለውይይት እንደሚቀርብ የመንግስቱ ዕለታዊ ጋዜጣ አልሐራም ዲፕሎማሲያዊ ምንጮቹን ጠቅሶ መዘገቡን ኤኤፍፒ በሪፖርቱ ጠቁሞ ኢትዮጵያ እየገነባች ያለችው የ4.2 ቢሊዮን ዶላር መዋለ ነዋይ ግዙፍ ግድብ መሠረቱ ከአስር ዓመት በፊት ሲጣል ጀምሮ የጭቅጭቅ መንስኤ ሆኖ መቆየቱን አመልክቷል። ከካይሮ በስተሰሜን ምዕራብ ሜዲትራኒያን ባህር ጠርዝ ላይ በምትገኘው ኤል አለሜይን ከተማ የተሰባሰቡት የግብፅ ፕሬዚደንት አብደልፈታህ አልሲሲ፣ የተባበሩት አረብ ኤሚሬቶች ፕሬዚደንት ሞሐመድ ቢን ዛይድ፣ የኢራቅ ጠቅላይ ሚኒስትር ሙስጠፋ አልካዴሚ፣ የዮርዳኖስ ንጉሥ ዳግማዊ አብደላና የባህሬን ንጉሥ ሐማድ መሆናቸው ታውቋል። አምስቱ መሪዎች ሰኞ ተገናኝተው በጋራ ግንኙነታቸውና ትብብራቸው መጠናከር ላይ ሐሳብ መቀያየራቸውን ስብሰባው ዛሬ በይፋ መጀመሩን የዜና ወኪሉ ዘግቧል። የመን፣ ሶሪያና ሊቢያ ውስጥ የሚካሄዱት ጦርነቶች እንዲሁም በፍልስጤምና በእስራኤል መካከል ያሉ ግጭቶች የስብሰባው አጀንዳ ይሆናሉ ተብሏል። ከስብሰባው ተሳታፊዎች ለእስራኤል እውቅና ያልሰጠችው ብቸኛው ሀገር ኢራቅ ስትሆን፣ ግብፅ እንደ አውሮፓን አቆጣጠር በ1979 ዓ ም ዮርዳኖስ በ1994 ዓ ም ከእስራኤል ጋር ሰላም ፈጥረዋል። የተባበሩት አረብ ኤሚሬቶችና ባህሬን ደግሞ ከእስራኤል ጋር መደበኛ ግንኙነት የጀመሩት ከ20 ዓመት በፊት ነበር። በዚህ ሳምንት ለሚደረገውና ከበድ ያለ ፉክክር ይታይበታል ተብሎ የሚጠበቀው የአንጎላ ምርጫ ፕሬዚዳንታዊ እጩዎች የምርጫ ዘመቻቸውን ዛሬ አጠቃለዋል። እንደ ሮይተርስ ዘገባ ከሆነ ለአስርተ ዓመታት በስልጣን ላይ የከረመው ገዢ ፓርቲና በወጣቶች ዘንድ ተቀባይነቱ እየጨመረ የመጣው የተቃዋሚ ፓርቲ የሚፋጠጡበት ምርጫ እንደሚሆን ይጠበቃል። ረቡዕ የሚካሄደው ምርጫ ከእንደ አውሮፓን አቆጣጠር 1992 ዓ ም ወዲህ የሚደረግ ተቀራራቢ ፉክክር የሚታይበት የብዝሃ ፓርቲ ምርጫ እንደሚሆን ይጠበቃል። ኤምፒኤልኤ በሚል ምህጻረ ቃል የሚታወቀው የአንጎላ ነጻነት ህዝብ ንቅናቄ ሀገሪቱ ከፖርቹጋል ነጻ ከወጣችበት እንደ አውሮፓን አቆጣጠር 1975 ጀምሮ በአፍሪካ ነዳጅ በማምረት ሁለተኛ የሆነችውን አገር አስተዳድሯል። ከነዳጅ የሚገኘው ሀብት ሁሉንም ተጠቃሚ አላደረገም በሚል በገዢው ፓርቲ ላይ ከፍተኛ ቅሬታ እያደገ በመምጣቱ የአንጎላ ነጻነት ብሔራዊ ህብረት ወይም ዩኒታ በመባል የሚታወቀው የረጅም ጊዜ ተቃዋሚ ጥንካሬ እያገኘ መጥቷል። የዩኒታ መለያ ቀለም ያላቸውን አልባሳት በመልበስ በሺ የሚቆጠሩ ደጋፊዎች ለመጨረሻ የምርጫ ዘመቻ ቀናቸው ዛሬ በመዲናዋ ሉዋንዳ ተሰባስበው ነበር። የዩኒታ መሪ አልበርቶ ኮስታ ጁኒየር ለተሰብሳቢው ባደረጉት ንግግር የፖለቲካ ለውጥን አስፈላጊነት አጽንኦት ሰጥተው ተናግረዋል። የፖለቲካ ለውጥ ሳይኖር ዲሞክራሲ ሊታሰብ አይችልም ሲሉ ተደምጠዋል። አፍሮ ባሮሜትር የተሰኘ የድምጽ አስተያየት መለኪያ ተቋም ባለፈው ግንቦት ባደረገው ጥናት አንጎላውያን ለዩኒታ የሚሰጡት ድጋፍ እንደ አውሮፓውያን አቆጣጠር በ2019 ከነበረው 13 በመቶ ወደ 22 በመቶ ማደጉን ይፋ አድርጓል። ነገር ግን ይህ ድጋፍ MPLA ከሚያገኘው ድጋፍ በ7 ነጥብ ያነሰ ነው። በጥናቱ መሰረት ግማሽ የሚሆኑት ድምጽ ሰጪዎች ማንን እንደሚመርጡ አልወሰኑም ሲል ሮይተርስ በዘገባው አክሏል። MPLA የምርጫ ዘመቻውን ቅዳሜ ለስ ያጠቃልል። መሪው ጆዋ ሎሬንሶ ግን ሰኞ ዕለት በሴቶች መብት ላይ በሚያተኩር ዝግጅት ላይ ተገኝተዋል። የምርጫ ማጭበርበር ይኖራል በሚል ስጋት በመኖሩ ደጋፊዎቹ ድምጽ ከሰጡ በኋላ በድምጽ መስጫው አካባቢ ቆይተው ሂደቱን እንዲከታተሉ ዩኒታ ፓርቲ ጥሪ አድርጓል። በአብዛኛው በMPLA ቁጥጥር ስር ያለው የምርጫ ኮሚሽን ሂደቱ ፍትሃዊና ግልጽ ይሆናል ብሏል። የጸጥታ ጥናቶች ተቋም የተሰኘው ድርጅት ባወጣው ሪፖርት MPLA በማጭበርበር ምርጫውን ካሸነፈ ብጥብጥ ሊከሰት ይችላል ብሏል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በዩክሬን ሲቪል ተቋማትና የመንግስት አገልግሎቶች ላይ በሚቀጥሉት ቀናት ጥቃት ለማድረስ ሩሲያ ዝግጅት እያደረገች ነው ስትል አሜሪካ አስጠንቅቃለች። ይህ ኬቭ በሚገኘው የአሜሪካ ኤምባሲ ማስጠንቀቂያ የሀገራችንን የነጻነት ቀን አስታካ ሩሲያ ጥቃት ልትሰነዝር ትችላለች ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ከቀናት በፊት ያሉትን ተከትሎ የወጣ መሆኑን በስፍራው የሚገኙ የአሜሪካ ድምፅ ሪፖርተሮች ዘግበዋል። ሩሲያ በዩክሬን ላይ የምትፈጽመው ጥቃት ለሲቪሎችና ሲቪል ተቋማት አደጋ መጋረጡን ተቀጥሏል ያለው የኤምባሲው መግለጫ የአሜሪካ ዜጎች ከቻሉ ዩክሬንን ለቀው እንዲወጡ አሳስቧል። ዩክሬን ከሶቪየት ኅብረት መበተን በኋላ ራሷን የቻለች አገር ከሆነች ነገ ረቡዕ ነሐሴ 18 31 ዓመት የሚሞላት ሲሆን የሩሲያ ወረራ ደግሞ 6ኛ ወሩን ይዟል። ማስጠንቀቂያዎቹን ተከትሎ በኪየቭ ውስጥ ሊደረጉ የታቀዱ የነጻነት ቀን ዝግጅቶች ተሰርዘዋል። ይህ በእንዲህ እንዳለ የፖላንድ ፕሬዚደንት አንድሬ ዱዳ ዛሬ ወደ ኪየቭ ሄደው ወታደራዊ፣ ኢኮኖሚያዊና ሰብአዊ ድጋፍ ለዩክሬን ስለሚሰጥበት ሁኔታ ከዜሌንስኪ ጋር ተወያይተዋል። ሌሎች አገሮች እርዳታ እንዲያደርጉ ፖላንድ መጎትጎትና ማሳመን በምትችልባቸው ሁኔታዎች ላይ ሁለቱ መሪዎች እንደሚነጋገሩ የዱዳ ጽህፈት ቤት አስታውቋል። በሌላ በኩል ደግሞ የሩሲያ ኃይሎች በዛፖሬዥያ አዲስ ጥቃት መክፈታቸውን የዩክሬን ጦር ያስታወቀ ሲሆን ይህም እዚያ ያለውን በአውሮፓ ትልቁን የኒውክሌር ኃይል ማመንጫ ጣቢያ ደህንነትን በተመለከተ ስጋት እንዲጨምር አድርጓል። ባለፉት 6 ወራት በጦርነቱ ውስጥ 9000 የሚሆኑ ወታደሮቿ እንደተገደሉባት ዩክሬን ትናንት ሰኞ አስታውቃለች። በዚህ ጊዜ ውስጥ 5500 ሲቪሎች መገደላቸውን ማረጋገጡን የተባበሩት መንግስታት ድርጅት ያመለከተ ሲሆን የሕፃናት መርጃ ተቋም ዩኒሴፍ ደግሞ ከ972 በላይ ሕፃናት መገደላቸውን ወይም ጉዳት እንደደረሰባቸው ገልጿል። ሜክሲኮ ውስጥ አንድ ጋዜጠኛ ትናንት ሰኞ በጥይት ሲገደል በዚህ ዓመት ብቻ ሀገሪቱ ውስጥ የተገደሉትን ጋዜጠኞች ቁጥር 15 አድርሶታል። ግሬሮ በመትባለው የደቡባዊ ግዛት የግሬሮ ኡነታ የሚል ፕሮግራም ያዘጋጅ የነበረው ፍሬድድ ሮማን በአብዛኛው በግዛቲቱ ፖለቲካ ላይ ያተኮሩ ዘገባዎችን የሚያቀርብና አምደኛም እንደነበረ አሶሲየትድ ፕሬስ አመልክቷል። ግሬሮ የአደንዛዥ እጽዋትና ቅመማ ቅመም አዘዋዋሪዎች፣ የታጠቁ ቡድኖችና ሌሎችም በውንብድና ላይ የተሰማሩ በተደጋጋሚ የሚጋጩባት ግዛት ነች። ይህ ዓመት ሜክሲኮ ውስጥ ለሚገኙ ጋዜጠኞች ግድያ የበዛበት ተደርጎ ሲመዘገብ፣ ሜክሲኮ ከጦር ሜዳ ውጪ ለሪፖርተሮች አደገኛ የሆነች ሀገር መሆኗን በዘገባው አመልክቷል። በጋዜጠኞች ግድያ ብዙ ጊዜ የሚነሱት የተደራጁ የወንጀል ቡድኖች ቢሆኑም ፖለቲከኞችም እንደሚጠረጠሩ ሪፖርቱ አክሎ ገልጿል። ከዚህ በፊት በተፈጸሙ ግድያዎች የተወሰኑ ተጠርጣሪዎች የተያዙ ቢሆንም የተጠያቂነት አለመኖር በመስፋፋቱ የጋዜጠኞች ግድያ እየጨመረ መምጣቱን በሜክሲኮ የጋዜጠኞች ደህንነት ተሟጋቹ ዓለም አቀፍ ቡድን ሲፒጄ ወኪል የሆኑት አርጆን ሎፔዝ ገልጸዋል። ከሁለት ዓመት በፊት በቤይሩት በደረሰው የወደብ ፍንዳታ ጉዳት የደረሰበት ጎተራ ሌላ ክፍል ዛሬ ጠዋት ተነዶ አካባቢውን ያቧራ ደመና አልብሶታል። በናዳው አደጋ እንዳልደረሰና ከረጅም ጊዜ በፊት ሰዎች ከአካባቢው እንዲለቁ መደረጉን ማወቅ ተችሏል። የጎተራው መናድ በሊባኖስ ከሁለት ዓመት በፊት 215 ሰዎችን የገደለውንና ከ6000 በላይ ሰዎች የጎዳውን በቤይሩት ወደብ ላይ የደረሰውን ፍንዳታ በሐዘን እንዲታወስ አድርጓል ሲል አሶሲየትድ ፕሬስ ዘግቧል። የጎተራው ሌላ ቀሪ ክፍል ከአንድ ወር በፊት ጀምሮ በውስጡ የያዘው እህል በመፍላላቱና በእሳት በመያያዙ እያጋደለ በመምጣት ላይ መሆኑን የአሶሲየትድ ፕሬስ ዘገባ ጨምሮ አመልክቷል። ከሁለት ዓመት በፊት በወደቡ ላይ ፍንዳታ ሲደርስ የ50 ዓመት ዕድሜ ያለውና 48 ሜትር የሚሆነው ጎተራ የፍንዳታውን ኃይል መቋቋም ብቻ ሳይሆን የቤይሩትን ምዕራባዊ ክፍል ፍንዳታው ሊያደርስ ከሚችለው አደጋ ታድጓል። የዛሬ ሁለት ዓመት ካለአግባብ በወደቡ ተከማችቶ ነበር የተባለ አሞኒየም ናይትሬት የቤይሩትን ወደብ ሲያጋይ ፍንዳታው በታሪክ ኒውክሌር ያልሆነ ከባድ ፍንዳታ ተብሎ ተመዝግቧል። የሀገሪቱ የባላደራ መንግስት ሚኒስትር ያሲን ለሊባኖስ ቴሌቪዥን እንደተናገሩት መንግስት የጎተራው ደቡባዊ ክፍል እንደቆመ የሚቆይበትን መላ እየፈለገ ነው ብለዋል። በወደቡ አካባቢ ያሉ ሰዎችም የፊት ጭንብል እንዲጠቀሙ መክረዋል። መንግስት ባለፈው ሚያዝያ ጎተራውን ለማፍረስ ሞክሮ ከፍንዳታው ሰለባ ቤተሰቦችና ከአደጋው ከተረፉ ሰዎች ፍንዳታውን በተመለከተ ለሚደረገው ህጋዊ ምርመራ የሚያስፈልግ መረጃ ሊይዝ ይችላል በሚል ተቃውሞ ስለገጠመው ማፍረስ እንዳልቻለ ይናገራል። ለተሰውት ሰዎች መታሰቢያ እንዲሆን ባለበት ቆሞ መቅረት ይገባዋል ሲሉ የሰለባው ቤተሰቦች ጠይቀው ነበር። በመጨረሻም አድማጮች፣ በተላላፊ በሽታዎች ላይ የሚካሄደው ምርምርና ቁጥጥር ከፍተኛ ባለሙያ የሆኑትና ዩናይትድ ስቴትስ ያካሄደችው ጸረ ኮቪድ-19 ዘመቻ መሪ ተዋናይ የነበሩት ዶክተር አንቶኒ ፋውቺ በዚህ ዓመት መጨረሻ በጡረታ እንደሚገለሉ አስታውቀዋል። የ81 ዓመቱ ፋውቺ የአገሪቱን ብሔራዊ የሰውነት መቆጣት አለርጂና የተላላፊ በሽታዎች ተቋም ላለፉት 38 ዓመታት የመሩ ሲሆን ከሁለት ዓመት በላይ ለሚሆን ጊዜ የሁለቱ ተከታታይ ፕሬዝዳንቶች የኮቪድ-19 አማካሪም ሆነው እያገለገሉ ነው። ፋውቺ አሜሪካውያን እንዲከተቡ አበክረው የመከሩና የታገሉ ሲሆን አብዛኞች ምክራቸውን መቀበላቸው ይነገራል። በሌላ በኩል ግን ፋውቺ በኮቪድ-19 ደርስ የነበረውን የሞት መጠን ዝቅ አድርገው ገምተዋል። በኋላም የኮሮና ቫይረስ ተፈጥሮና ጠባይ ይበልጥ ሲታወቅ በወረርሽኙ መጀመሪያ አካባቢ ከቤት ውጪ ማስክ ማድረግ አያስፈልግም ብለዋል በሚል ለትችት ተዳርገው ነበር። ፋውቺ 7 የአሜሪካ ፕሬዝዳንቶችን አማክረዋል። የፋውቺን ጡረታ መውጣት የሰሙት ባይደን ዶክተር ፋውቺ ባበረከቱት የህብረተሰብ ጤና አገልግሎት በአሜሪካም ሆነ በዓለም ሕይወትን ማዳን ተችሏል ብለዋል። ክብራትና ክብራን፣ ለምሽቱ ያዘጋጀነው ዜና በዚሁ ተጠናቋል። ስርጭታችንን እስከ 4 ሰዓት እንድትከታተሉ እየጋበዝኩ በእኔ በኩል መልካም ምሽት።
እንግዲህ ወልዴን ለዓለም ዜናዎቹ እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ነሐሴ 17 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ እየተላለፈ ይገኛል። ከዚያ መከታተል ትችላላችሁ። ሃሽታግ ቪኦኤ አምሃሪክ የትዊተር ገጻችን ነው። በዚያም ሃሽታግን ተጠቅማችሁ ተከተሉን፣ ተነጋገሩ፣ አስተያየቶቻችሁን አካፍሉን። አሁን ለዕለቱ ወደ ያዝነው ቀዳሚ የአብይ ርዕስ ዘገባችንን እንውሰዳችሁ። በጉራጌ ዞን ውስጥ የክልልነት ጥያቄን ያቀረቡ ወጣቶች የክልልነት ጥያቄን በማቅረባቸው ብቻ መታሰራቸውን ቤተሰቦቻቸው ገለጹ። የዞኑ ባለስልጣናትን ጨምሮ 13 ግለሰቦች በጸጥታ ኃይሎች ተይዘው መታሰራቸውን የገለጹ እነዚሁ ቤተሰቦች ወዴት እንደተወሰዱ አለማወቃቸውንና አሁንም እስራትና አሰሳ እየተካሄደ ነው ሲሉ አቤቱታቸውን ለአሜሪካ ድምጽ አሰምተዋል። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ቁጥራቸውን ባይገልጹም በዞኑ የታሰሩ ሰዎች መኖራቸውን እና ለእስራቸው ምክንያት ሐሰተኛ መረጃን በማሰራጨትና ሁከት በመፍጠር በመጠርጠራቸው ነው ብለዋል። ሰላምን በማወክም ተጠርጥረው የታሰሩ አሉ ሲሉ ሰዎች መታሰራቸውን አረጋግጠዋል። ዘገባውን ያጠናቀረው የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው፣ እንደሚከተለው ያቀርበዋል።
አቶ በላቸው ገብረ ማርያም የጉራጌ ዞን ነዋሪ ናቸው። ካለፈው ቅዳሜ እስከ ዛሬ ድረስ ታስሯል ካሏቸው 13 ሰዎች ውስጥ በሙያው መሐንዲስ የሆነው ባለትዳር ልጃቸው እንደሚገኝበት ተናግሯል።
ምንም ነገር ቀጠል ሳይወረወር ምንም ነገር ሳይደረግ ልጆቻችን አንዱ የኔ ልጅ ነው፣ ሌሎቹም ልጆች ከ13 ልጅ በላይ የትም እንደወሰዱበት አናውቅም። አንዳንድ አመራሮችም ጭምር ማለት ነው። በዛ ምክንያት ልጆቻችን ታስረዋል። እኛም እያፈላለጉን ነው። ህግና ህግ በመጣቱ በጣም እናዝናለን። ከተማ ወልቂጤ ወልቂጦ ላይ ጨፍራቸዋል ብለው ነው አፍነው የወሰዷቸው። እኔ ገበሬ ነኝ፣ ገጠር ነኝ ያለሁት። ከተማ ወልቂጤ ከተማ ይኖራል። በዛው ወልቂጤ ከተማ የዛን ቀን እኔም አለው የጭፈራው ቀን በዛው ታፍነው የት እንደደረሱ አላውቅም።
ልጃቸውና ከእርሱ ጋር የተያዙ ሰዎች የት እንደታሰሩ እንደማያውቁም አቶ በላቸው ገልጿል። የምታሰራቸው ምክንያትም በክልል የመደራጀት ጥያቄ ደግፋቸዋል የሚል እንደሆነ ነው የሚያምኑትም። እሳቸውም በጸጥታ ኃይል የተፈለገው እንደሆነ ጠቅሰውም እኔም እንደ ልጄ የፈጸምኩት ወንጀል የለም ሲሉ ተናግሯል።
ለምን ለክልል ጠየቅ፣ ለክልል ድጋፍ ለምን ሰጠ፣ ህዝብ ለምን አስተባበርክ ከብዬ።
እርስዎ ግን አስተባብረዋል፣
ጉራጌ ክልል ይገባዋል በሚል አንድ አቋም ሆኜ ወጥቻለሁ ከህዝቤ ጋር። አሁንም እየለቀሙ ነው። ትናንትም እየታሰራለ አምስት ቀን ወሮቸዋል የታሰሩ።
የጉራጌ ዞንን የስራ ኃላፊዎች ጨምሮ ቁጥራቸው በውል ያልተጠቀሰም ሰዎች ሰሞኑን መታሰራቸውን ለአሜሪካ ድምፅ ያረጋገጡት የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሙ ናቸው።
የተለያየ ብሔር ብሔረሰቦች አሉ። ውሳኔያቸውም ደግሞ ለሁለት በመሆን የፈተነው ነገር በአብላጫ በምክር ቤት የተወሰነ ውሳኔ እንዳለ ሆነው ግን በየወረዳ ምክር ቤቶቻቸው ላይ የተወሰነ ውሳኔ አለ። ስለዚህ የዞኑ አመራር ሁሉንም አካባቢ በአግባቡ መምራት ያልቻለበት ሁኔታና አካባቢ ላይ ጽንፈኞች ያልሆነ ወሬ እየነዙ የምስራቅ ጉራጌ፣ የምዕራብ ጉራጌ በሚል ክፍፍል እየፈጠሩ በውስጣቸው ያለውን አንድ አብሮ የሚኖረውን ብሔር የቀቤና ብሔር፣ የማረቆ፣ የሌላም እንደዚህ በብሔሮች መካከል ልዩነት እየፈጠሩ ግጭት የሚቀሰቀሱ አካላት አሉ። ስለዚህ ያን ከመቆጣጠር አንጻር ሰው ራሱን ዴሞክራሲያዊ ጥያቄ በአግባቡ በስርዓት መጠየቅ፣ መነጋገር፣ መወያየት፣ መወሰን መፍቶ ነው። ግን እነዚህ ተከትሮ ህዝቦችን ለማጋጨት ስራ የሚሰሩ አካላት አሉና በዚህ ምክንያት ነው የተለያዩ የስራ ኃላፊዎችም ጭምር በቁጥጥር ስር የዋሉ አሉ። ምርመራ እየጣራባቸው ነው ያለው። አሁን በአካባቢ የተለየ የጸጥታ ችግር የለም።
የወልቂጤ ከተማ ነዋሪ የሆኑት አቶ አንድ አምላክ ብረዳ ደግሞ ወንድማቸው እንደታሰረባቸው ተናግሯል።
ትፈለጋለች ነው ትፈለጋለች ለስሰባ ተብሎ ያልቀን በተጣለ እኮ በዚህ መረቀ ዞኑ ጠራቸው። አዳራሽ የሚያዳቸው አይሪሽ የሚባላለ እዛ ጠራቸው። ሰብሰቦች አናቸው
በንግድ ስራ ይተዳደር ነበር ያሉት ወንድማቸው ቅዳሜም ለስብሰባ ተብሎ ተጠርቶ መታሰሩ ነው ያስረዱት።
እንደ ማንኛውም ጉራጌ ህዝብ ድምፅ አሰምተዋል። ከሌላ ምንም ፖለቲካ ጋር ምናምን የሚገናኝ ነገር የለም። ቅዳሜ ስብሰባ ብሎ ጠሯቸው፣ በዛ አስገቧቸው። በወቅተ ጉዳይ ልናገሩ ጠሯቸው፣ በዛው አስገቧቸው።
በአሁኑ ሰዓት በዞኑ ሰላማዊ እንቅስቃሴ እየተደረገ ነው ያሉት የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ተጠርጥረው የተያዙ ሰዎች ወደማይታወቅ ቦታ ተወስዷል የተባለውን ማስተባብሏል።
በግልጽ በወልቂጤ ከተማ በህጋዊ ሁኔታ በቁጥጥር ስር የዋሉ እንጂ የተወሰዱበት ቦታ ሌላ የትም ይወሰዱ አይደሉም። ያው እዛ ህብረተሰብ ውስጥ ያሉ ናቸው። የተጠረጠሩበትንም ጥፋት የፈጸሙት እዛ ህብረተሰብ ውስጥ ነው። የተያዙትም እዛው ነው። የትም የሚወሰዱበት ቦታ የለም። ወልቂጤ ከተማ ናቸው። ጋይ ማቆያ ቦታ ናቸው እንጂ ከዚህ ውጭ ሌላ የተለየ ቦታ የተወሰዱበት ነገር የለም። ምናልባት ነገር ለማጋነን ካልተፈለገ በስተቀር
በደቡብ ክልል የሚገኙ 6 ዞኖችና 5 ልዩ ወረዳዎች በጋራ አንድ ክልል ለመስረት ለኢትዮጵያ ፌዴሬሽን ምክር ቤት ያቀረቡት ጥያቄ ተቀባይነት ያገኘው ባለፈው ሳምንት ነበር። በሌላ በኩል ደግሞ ተቀራራቢ ዞኖች በአንድነት እንዲደራጁ መንግስት ያቀረበውን ሀሳብ ያልተቀበለው የጉራጌ ዞን ጨምሮ በደቡብ ክልል ስር የሚገኙ ቀሪ 5 ዞኖችና 1 ልዩ ወረዳ የደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚል አንድ ክልል ሆነው እንዲቀጥሉ የፌዴሬሽን ምክር ቤት ወስኗል። የክልሉ ኮማንድ ፖስት ባለፈው ሳምንት በዞኑ ሰላማዊ ሰልፎችና ህዝባዊ ስብሰባዎችን ማድረግን ጨምሮ የተለያዩ ገደቦችን የጣለ ሲሆን የጉራጌ ዞን ከነሐሴ 12 2014 ዓ.ም ጀምሮ በኮማንድ ፖስት እንዲቆይ መወሰኑ ይታወሳል። ሰሞኑን በጉራጌ ዞን በጸጥታ ኃይሎች ታሰሩ ከተባሉ ወጣቶች በተጨማሪም የዞኑ የብልጽግና ፓርቲ የፖለቲካና የርዕዮተ ዓለም ዘርፍ ኃላፊ፣ የፋይናንስ መምሪያ ኃላፊ፣ የኢንዱስትሪያል ኮሌጅ ምክትል ዲን፣ የዞኑ የጸጥታ መምሪያ ኃላፊና የዞኑ የጤና መምሪያ ኃላፊ በቁጥጥር ስር መዋላቸውን ምንጮች አስረድተዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የማክሰኞ ምሽት የአማርኛ ቋንቋ የራዲዮ በቴሌቪዥን አገልግሎት ነው እየተከታተላችሁ ያላችሁት። የሰማችሁት የዕለቱን ቀዳሚ አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በትንታኔው መጽሔት ዝግጅታችን አስከትለን የምናመራው ወደ ጋምቤላ ክልል ነው። በጋምቤላ ክልል በስድስት ወረዳዎች ውስጥ ትላንትናና ከትላንት ወዲያ በደረሰው የጎርፍ አደጋ ከ11,000 በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸውን የክልሉ መንግስት አስታውቋል። ከዚሁ ጋር በተያያዘ የኢትዮጵያ ሜትሮሎጂ ኢንስቲትዩት መደበኛና ከመደበኛ በላይ የሆነ ዝናብ እየተስተዋለ መሆኑን በመግለጽ የጎርፍ መከሰትና መሬት መንሸራተት ሁኔታዎች ስለሚኖሩ ሕብረተሰቡ ጥንቃቄዎችን እንዲያደርግ አሳስቧል። ናኮር መልካ ዝርዝር አለው።
የጋምቤላ አደጋ ስጋት አመራር አገልግሎት ኃላፊ አቶ ጋት ቢልሙን በክልሉ ስድስት ወረዳዎች ውስጥ ከትናንት በስቲያና ትናንት የጎርፍ አደጋ ባደረሰው ጉዳት ቁጥራቸው ያልታወቀ እንስሳትና ከፍተኛ ንብረት ላይ ጉዳት ደርሷል ብለዋል። በሰው ሕይወት ላይ የደረሰ ጉዳት ግን አለመኖሩን ገልጸዋል። የአደጋው መንስኤ ከፍተኛ መጠን ያለው ዝናብ መሆኑን የገለጹት ኃላፊው ስለተፈናቀሉ ሰዎች ሁኔታም አብራርተዋል።
የተወሰነ ቦታ ከዚህ በፊት ጎርፍ ሲያስቸግሩ ነበሩ። በሌላ በኩል ውሃ የማይደርስበት ቦታ ዘንድሮ ጎርፍ ደርሷል። ግን ዘንድሮ ለየት የሆነ ጎርፍ ስለሆነ ነው እንጂ ህዝቡ እየፈናቀለ ያለው። ትላንትና ወዲያ ያው አራት ወረዳዎች ናቸው ህዝቦች የተፈናቀሉት። ማታ ደግሞ ከትላንትና ክሳት ወደ ዛሬ እንደገና ተጨማሪ ሁለት ወረዳ እንትን አድርጓል። ወደ ስድስት ወረዳ ነው የተፈናቀለ ያለው። የህዝብ አኗኗር ወንዝ ዳር ስለሆነ ከወንዝ ዳር ተፈናቅሏል። ስንት እንደሆነ ረፖርቱ እየጠበቅን ነው ያለው።
እስካሁን በቁጥር የተለየበት ሁኔታ አለ?
የመጡት ረፖርት አሁን ወደ 11,254 ህዝቦች ናቸው የተፈናቀሉት።
በመንግስት በኩል ተፈናቃዮች ሳይጎዱ ጎርፍ ከተከሰተባቸው አካባቢዎች ወደ ሌሎች ቦታ መወሰዳቸውን በመጥቀስ ተፈናቃዮቹን ለመርዳት እየተደረገ ስላለው ጥረትም ገልጸዋል።
ትልቁ ስራ መንግስት እየሰራ ያለው እነዚህ ህዝቦቹ ከውሃ ቦታ ወደ ደጋማ ለማዛወር ነው። ትልቁ ስራ እየሰራ ያለው መንግስት የራሱ ዝግጅት እያደረገ ነው። በሌላ በኩል ያው መንግስትና መንግስታዊ ያልሆነ ድርጅቶች የጋራ እቅድ ባለፈው ስላደረግ ነው። በእቅዱ መሰረት የዛሬ ኤመርጀንሲ ፎራም ተጠርተን ውይይት እንድናደርግ ነው።
አቶ ጋትቤል ጎርፉ ከመከሰቱ በፊት የቅድመ ጥንቃቄ መልእክቶች ሲተላለፉ መቆየታቸውን በመግለጽ ዘንድሮ የነበረው ከፍተኛ መጠን ያለው ዝናብ የፈጠረው ጎርፍ መሆኑንም ጨምረው ገልጸዋል። ከዚህ ጋር በተያያዘ የኢትዮጵያ ሜትሮሎጂ ኢንስቲትዩት መደበኛና ከመደበኛ በላይ የሆነ ዝናብ እየተስተዋለ መሆኑንና መሬት ውስጥ በቂ እርጥበት በመኖሩ የዝናብ ውሃው ጎርፍ የመፍጠሩ ሁኔታ ከፍተኛ መሆኑን አስታውቋል። በኢንስቲትዩቱ የአየር ጠባይና አየር ሁኔታ ትንባያ ባለሙያ አቶ ታምሩ ከበደ ሰሞኑን ጋምቤላን ጨምሮ በተለያዩ የአገሪቱ አካባቢዎች ስለሚታየው የዝናብ ሁኔታና ይህንንም ተከትሎ ስለሚከሰተው የተፈጥሮ አደጋ ገልጸዋል።
በመደበኛ ሁኔታ እንግዲህ የዚህ የሐምሌና ነሐሴ ዝናብን ስንመለከት ያለማቋረጥ ለረጅም ሰዓታት ዝናብ የሚዘንብበት ሁኔታ ነው ያለው። ከዚህም ባሻገር በፀሐይ ኃይል በመነሳት ወይንም ደግሞ የፀሐይ ኃይል መነሻ በማድረግ ከሚፈጥሩ ደመናዎች እንዲሁም በረዶ የቀላቀለ ነጎድጓዳማ ዝናብም የሚፈጠርበት ሁኔታ ነው ያለው። እንግዲህ ረዘም ያለውን የክረምት ወራቶች አሳልፈናል። ይህ ረዘም ያለው የክረምት ወራቶች እንግዲህ ብዙ ቦታዎች መሬቱ ውሃ እንዲጠግብ አስተዋጽኦ ያደረገበት ሁኔታ ነው ያለው። ወደ ጎርፍነት የሚቀየርበት ሁኔታ ነው የሚኖረው እና ስለዚህ በሐምሌና በነሐሴ የሚኖረው አፈሩ ውሃ የመሸከም አቅሙ በጣም አነስተኛ ስለሚሆን አብዛኛውን ጊዜ የጎርፍ መከሰት እንደዚሁም የመሬት መንሸራተት ሁኔታዎች ይከሰታሉ ማለት ነው። ባለፉት ጥቂት ቀናትም እንደዚህ ያየናቸው ሁኔታዎች ነበሩ። በአዲስ አበባ አካባቢ፣ በጋምቤላም እንዳልከው፣ እንደገና አፋርም እነዚህ የሎጊያ ወንዝ ከመሙላት ጋር በተያያዘ ብዙ ንብረት የወደመበት እንደዚሁም የሰው ሕይወትም የጠፋበት ሁኔታ አስተውለናል። ግን እንግዲህ ቀደም ባሉት ቀናትም አማራ አካባቢ፣ ባህርዳር ዙሪያ አካባቢዎች እንደዚሁም ጎንደር አካባቢዎች የተለያዩ ክስተቶች ተከስቷል። እነዚሁም ዘንድሮ ካለፉት ዓመታት ለየት የሚያደርገው እዛ አካባቢ በጣም ከፍተኛ ዝናብ በተለይ ደግሞ ካለፉት 30 ዓመታት አንጻር ሲገመገም ዘንድሮ በጣም ከባባድ ዝናብ በ24 ሰዓት ውስጥ እስከ 117 ሚሊሜትር እንደዚሁ ምዕራብ ኦሮሚያ አካባቢዎችም እንደዚሁ በ24 ሰዓት ውስጥ 135 ሚሊሜትር የሚደርስ ዝናብ የተመዘገበበትን ሁኔታ አስተውለናል ማለት ነው። ማለት ነው።
የአየር ጠባይና አየር ሁኔታ ትንበያ ባለሙያው አቶ ታምሩ በኢንስቲትዩቱ ቅድመ ትንበያዎች እየተሰጡ መቆየታቸውን በመግለጽ ከፍተኛ መጠን ያለው ዝናብ በቀጣይነትም እንደሚኖር ገልጸዋል።
የክረምት ዝናብ ተጠቃሚ አካባቢዎች ላይ ክረምቱ ከሞላ ጎደል ተጠናክሮ እንደሚቀጥል፣ እነዚህ በፀሐይል በመታገስ ከሚፈጠሩ ደመናዎችም ነጎድጓድ አዘል ዝናብ እንደዚሁም በረዶ የቀላቀለ ዝናብም ሊኖር ይችላል ማለት ነው። ይህ ሁኔታ አሉታዊም ገጽታ አልነበረው፣ እንደዚህም ደግሞ አዎንታዊ ገጽታም ነበረው። አሉታዊ ገጽታ ስንል እንግዲህ ተጽዕኖ በአካባቢ ነዋሪዎች ላይ ያሳደረውን ኢምፓክት በግምት ውስጥ በማስገባት ነው ማለት ነው። በረዶ የቀላቀለውም ዝናብ ተፈጥሮ ነበረ፣ እንደዚህም ነጎድጓድ አዘል ዝናብ ወንዞች ሞልቶ እንደዚህ በንብረት እና በሰው ህይወት ላይም እንደዚህ ጉዳት የደረሰበትን ሁኔታ ተመልክተናል። አዎንታዊ ገጽታውንም በምናይበት ጊዜ በተፈጥሮ የሚኖር የውሃ ይዙ ኩሬዎች አሉ፣ እንደዚሁም በሰው ሰራሽ የተፈጠሩ ኩሬዎችም አሉ። እነዛን ለማጎልበት እንግዲህ የነበረው ዝናብ አስተዋጽኦ ከፍተኛ ነበረ ማለት ነው። በተጨማሪም ግድቦቻችንም ለመሙላት ትልቁን ድርሻ የወሰደበት የዚህ ክረምት የከፍተኛ ዝናብ እንደነበረ ከነበሩ ግምገማዎችን መረዳት ችለናል ማለት ነው።
ሊወሰዱ ስለሚገቡ ቅድመ ጥንቃቄዎችም እንዲሁ አብራርተዋል።
በተለይ በወንዝ ዳርቻዎች የሚኖሩ በተዳፋት እና በገደላማ አካባቢ የሚኖሩ የማህበረሰብ ክፍሎች እነዚህ ሁኔታዎች ማለት በፀሐይ ኃይል ታግዞ ከሚፈጠሩ ደመናዎች የሚኖረው ከባባድ ዝናብ ኢንቴንሲቲ በጣም ከፍተኛ ስለሚሆን ወይም የኮንቬክቲቭ ክላውድ እና ኮንቬክቲቭ ሬን በሚፈጠርበት ጊዜ በአንድ ጊዜ ብዙ ዝናብ የሚዘንብበት ሁኔታ ስለሚኖር ለቅጽበታዊ ጎርፍ መንስኤ ሊሆን ስለሚችል እነዚህ የማህበረሰብ ክፍሎች አስፈላጊውን ጥንቃቄ ማድረግ አለባቸው። ከዚህም ባሻገር እንግዲህ አርሶ አደሩም ይሁን የሚመለከተው ክፍል ውሃ ላይ ማሳ እንዳይተኛ ወይም ደግሞ የወተር ሎጊንግ ብለን የምንጠራው በእንግሊዝኛ እንዳይኖር ቦይ በማውጣት በየዕለቱ ማሳቸውን መከታተል እንዳለባቸው ነው የምንመክረው።
ባለሙያው ከነሐሴ መጨረሻ ጀምሮ ክረምቱ ከሰሜን ምስራቅ የአገሪቱ አካባቢዎች መውጣት እንደሚጀምር ጠቅሰው በመካከለኛው በምዕራብና ደቡብ ምዕራብ ላይ ይቀጥላል ሲሉ በተለይ የአባይና አዋሽ ተፋሰሶችን ጨምሮ በሌሎችም የላይኛውና ታችኛው ተፋሰሶች አካባቢ የሚኖሩ የህብረተሰብ ክፍሎች ጥንቃቄ ማድረግ አለባቸው ሲሉ አክለው አሳስበዋል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ደግሞ በተከታዩ ዘገባችን የሀገራዊ ምክክር ኮሚሽኑን የተመለከተ ዘገባ ይሆናል። ኮሚሽኑ የአባላቱን አሰባስቦ ወደ ትግራይ ክልል ለመላክ ማቀዱን አስታውቋል። ሀገራዊ ምክክር ኮሚሽኑ ሁሉንም አካባቢዎችና የህብረተሰብ ክፍሎችም ለማካተት በሚያደርገው ጥረት ግጭት የተከሰተባቸውን የጦርነት አካባቢዎችንም ለማዳረስ ማቀዱን የኮሚሽኑ አባል ዶክተር ዮናስ አዳዬ ለአሜሪካ ድምጽ ገልጸዋል። ዶክተር ዮናስ ይህንን ያሉት ዛሬ የኢትዮጵያ ሲቪል ማህበራትና የፖለቲካ ፓርቲዎች በሀገራዊ ምክክሩ ሂደት ላይ የሚኖራቸውን ሚና በተመለከተ በተወያዩበት ወቅት የአሜሪካ ድምጽ ዘጋቢ በስፍራው ተገኝቶ አነጋግሯቸዋል። በሰጡት ማብራሪያ ላይ ነው ይህንን የጠቀሱት። የኢትዮጵያ ሲቪል ማህበረሰብ ድርጅቶችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤቶች የኮሚሽኑን ዓላማም ከግብ ለማድረስ በትብብር እንደሚሰሩ ገልጸዋል። ኬኔዲ አባተ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
በወቅታዊ ሀገራዊ ጉዳዮች ላይ በጋራ ለመስራት ባለፈው ሰኔ ወር ላይ የመግባቢያ ሰነድ የተፈራረሙት የኢትዮጵያ ሲቪል ማህበረሰብ ድርጅቶችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤቶች አባላትና ተወካዮቻቸው ዛሬ በጋራ ባዘጋጁት መድረክ የመጀመሪያ ውይይታቸውን አድርገዋል። በኢትዮጵያውያን መካከል ያሉ ስር የሰደዱ ልዩነቶችን በምክክር ለመፍታት የታቀደው ሀገራዊ የምክክር ሂደትና በሂደቱ ሁለቱ አካላት ሊጫወቱት የሚችሉት ሚና የውይይታቸው አጀንዳ ነው። አቶ ኢኖክ መለሰ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ዋና ዳይሬክተር ናቸው።
ሂስቶሪካሊ እንዲህ አይነት ተቀራርቦ የመስራት ነገር በተለይ በሲቪል ማህበረሰብ ድርጅቶችና በፖለቲካ ፓርቲዎች መካከል አልነበረም። እንግዲህ ይህን ስምምነት ከፈረምን በኋላ በርካታ የሆኑ የተስማማንባቸውን ጉዳዮች አንድ ስቴፕ ሄዶ በደንብ ማየት ተገቢ የሆነ ተገኝቷል። የተለያዩ ምክክሮችን አድርገናል። እንግዲህ በፖለቲካ ፓርቲዎችም ይሁን በሲቪል ማህበረሰብ ድርጅቶች በየተናጠል የምናደርጋቸውና በተናጠል መመለስ ያለባቸው ነገሮች እንዳሉ ሆኖ እንደ አጠቃላይ ግን አብሮ መስራቱ በጣም አስፈላጊ ሆኖ ተገኝቷልና ይህንን የማጥራት ስራና ግልጽነት የመፍጠር ነገር ብዙ ስንመካከር ቆይተናል። አሁን እነዛ ምክክሮችን ነው እንግዲህ ወደ መሬት በማውረድ በሀገራዊ ምክክሩ ላይ በጋራ ልንሰራቸው የሚያቀድናቸውን ነገሮች ለባለድርሻ አካላትና እንዲሁም ላለን ኮንስቲትዩንሲ ይፋ ያደረግንበት መድረክ ነው።
የሲቪል ማህበራት በተናጠልና ከፖለቲካ ፓርቲዎች ጋር በጋራ በመክክር ሂደቱ የሚኖራቸውን ተሳትፎ በተመለከተ ከአገራዊ ምክክሩ ኮሚሽነሮች ጋር ተደጋጋሚ ውይይቶችን ማድረጋቸውን የሚገልጹት አቶ ሄኖክ የጋራ ማዕቀፍ ለማዘጋጀት ስምምነት ላይ መደረሱንም አብራርተዋል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትም ከሲቪል ማህበራትና ከአገራዊ ምክክር ኮሚሽኑ ጋር ተቀራርቦ በመስራት ላይ እንደሚገኝ የገለጹት የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ ምክር ቤቱ በኮሚሽኑ አባላት ገለልተኝነት ላይ ጥያቄዎችን ያሉት ጠቅሰው ሆኖም ግድፈቶችን ያሻሻሉ በጋራ መስራት እንደሚቻል ያምናሉ።
ኮሚሽኑ ውስጥ ደግሞ ገለልተኛ ያልሆኑ አሉ። ግን ገለልተኝነታቸውን ምናረጋግጠው ስራውን ሲጀምሩ መሬት ላይ ሲወርዱ ያንንም ደግሞ ለሀገራችን ስንል ነው። ይሄ ከውከስ አሁን ለብቻ ከጋራ ምክር ቤቱ አባላት ውስጥ የወጡት ይሄም አንደኛው ስትራቴጂ ነው። እስቲል እንዲስተካከል ይፈልጋሉ። ከመጀመሪያው ጀምሮ ፕሮሰሱ ትክክል አልነበረም ብለው ነው የተነሱት። አዎ አልነበረም። የጋራ ምክር ቤቱም ጥያቄ ነበረ። ግን የሀገርህ ጉዳይ ነው። የኢትዮጵያን ጉዳይ ትክክል ስላልሆነ ማፍረስ ሳይሆን ትክክል ያልሆነውን አስተካክለን እንሄዳለን የሚል እምነት አለን። ለማስተካከል እየሰራን ነው። የተወሰኑ መስተካከያዎች እምንት መስተካከያዎች አሉ። በዛ መልኩ ደግሞ እየቀጠለ ከሄደ መንግስትም ቁርጠኛ ከሆነ ኮሚሽነርስ ቁርጠኛ ከሆኑ ፖለቲካ ፓርቲዎችም ቁርጠኞች ናቸው። ላይክ አንድ ምሳሌ መተው ፈልጋለሁ። የደቡብ ሱዳን ወደ ጋራ ምክክሩ ስትገባ እኮ ሁሉም ፖለቲካ ፓርቲዎች ቦይኮት ነው ያደረጉት። አንድም አልነበረም የሚሳተፍ። ነገር ግን ሂደቱ ተአማኒ ሆነና በኋላ ሁሉም ተመልሰዋል። ያንን ነው የምንፈልገው።
በውይይቱ ላይ የተሳተፉትና ከሀገራዊ ምክክር ኮሚሽነሮች አንዱ የሆኑት ዶክተር ዮናስ አዳዬ ኮሚሽኑ ስራውን በገለልተኝነት እያከናወነ እንደሚገኝና በኮሚሽኑ ላይ እምነት እንደሌላቸው በመግለጽ የራሳቸውን ኮከስ ፈጥረው ከሚንቀሳቀሱ የፖለቲካ ፓርቲዎችም ጋር በመነጋገር ላይ መሆኑን ገልጸዋል።
ፖለቲካ ፓርቲዎችና ሲቪክስ ማህበራት ዋና ባለድርሻዎቻችን ናቸው። ምክንያቱም አብዛኛውን ህዝብ የሚወክሉ ናቸውና። የተለያዩ አመለካከቶችን የሚወክሉ ከ40 በላይ ፓርቲዎች አሉ። ከነሱ መካከል ደግሞ በጣም ጥቂት በጣት የሚቆጠሩ 10 ወይም 9 8 የሚሆኑ እንደዚህ በአካሄዱ ላይ በኮሚሽኑ ላይ ሳይሆን በምርጫው አካሄዱ ላይ ቀደም ሲል በነበረው አካሄድ እኛ አልተስማማንም አልገባንም የሚሉ ያፈነገጡ አሉ። ከነሱም ጋር ደግሞ ቢሆን በግለሰብም ደረጃ በግሩፕም ደረጃ እየተገናኘን የተወያየን እንገኛለን። ምክንያቱም ሀገራዊ ምክክር ዋና ዓላማው ሰላምን በሰላማዊ መንገድ ማድረግን ባህል ማድረግ ነው። ሀገራዊ ምክክር ሁሉን አቀፍ ነው። ማንም ወደ ኋላ እንዳይቀር ነው። በግጭቱ ውስጥም ያሉ ቀስ በቀስ የሚገናኙበትን በሽማግሌዎች አማካይነት በኢንተርናሽናል ኮሚኒቲ ወይም ደግሞ በዓለም አቀፍ ማህበረሰብ አማካይነት በተለያዩ መንገዶች ማናቸውም ከውይይቱ እንዳይገለሉ በእኛ በኩል ዝግጁ ነን። መንግስትም የውጭ መንግስታትም ጣልቃ የገባብን እስካሁን የለም፣ ወደፊትም አይገቡብንም ብለን እናስባለን።
ሀገራዊ ምክክሩ በኢትዮጵያ አዲስ የፖለቲካ መሰረት እንደሚጥል ያላቸውን እምነት የገለጹት ዶክተር ዮናስ የኮሚሽኑ አባላት ወደ ትግራይ ክልል ለመጓዝ ማቀዳቸውንም ተናግረዋል።
በእርግጠኝነት የምናገረው ምንድን ነው? አንድ አዲስ የፖለቲካ ባህል ያገኛል ብዬ አስባለሁ። ሁሉም በጋራ አንድ ላይ አዲስ የፖለቲካ መሰረት የሚጥሩበት ያ ሁኔታ ይፈጠራል ብዬ አስባለሁ፣ አምናለሁ። ያ ግን ሊሆን የሚችለው ሁላችንም ስንተባበር ነው። በተለይ ወጣቱ በእናንተ እድሜ ያሉ አንድ በአንድ ሲያዩ የነበረ ውጊያን ነበረ፣ ጥላቻን ነበረ። ከእንግዲህ ወዲህ ግን መነጋገር ለካ ይቻላል፣ የመነጋገር ባህል ማሳደግ ይቻላል ብሎ ወጣቶቹ ማመን ያስፈልጋቸዋል። እና በወጣቶቹ ላይ እንደዚህ አመለካከት ትምህርት አመለካከት ለውጥ እንዲመጣል ብዬ አስባለሁ። ምክንያቱም በጣም ብዙዎቹ ፖዚቲቭ ሊንጌጅ አድርገው በየክፍለ ሀገሩ ስንሄድ እኛ ሁሉንም ክፍለ ሀገር አዳርሰናል ከትግራይ በቀር። ትግራይን ደግሞ ለመሄድ እንደዚህ እንደ እግዚአብሔር ፈቃድ እንደ ፈጣሪ ፈቃድ እያሰብ እንገኛለን። እና ሁላችንም እያንዳንዱ ኢትዮጵያዊ ሕዝብ ለታላቁ ግድብ እንደተነሳ ከተነሳ አዎ የሚያስበውን ያገኛል። ያውም አዲስ የፖለቲካ አመለካከት፣ አዲስ የፖለቲካ ባህል፣ ከዚያም ሰላም፣ ዘላቂ ሰላም፣ ዘላቂ ልማት፣ ዘላቂ እድገት።
የቅድመ ዝግጅት ስራዎቹን አጠናቆ በዝግጅት ምዕራፍ ላይ የሚገኘው የሀገራዊ ምክክር ኮሚሽኑ በዚህኛው ምዕራፍ ከተለያዩ ባለድርሻ አካላት ጋር በመወያየት ላይ እንደሚገኝ ለማወቅ ተችሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችንን ውሰዳችሁ። በአፍሪካ ቀንድና በሳህል ምግብና ንጹህ መጠጥ እና አስቸኳይ እርዳታ ካላገኙ ህጻናት ለሞት ይዳረጋሉ ሲል የተባበሩት መንግስታት ድርጅት የህጻናት መርጃ ድርጅት ዩኒሴፍ አስታወቀ። የድርጅቱ በአፍሪካ ቀንድ አካባቢውን ያጠቃው እጅግ የበረታ የጠና ረሃብና ቸነፈር ከውሃ ወለድ በሽታዎች ጋር ተዳምሮ ለአሰቃቂ እልቂት ሊዳርጋቸው ይችላል ሲልም አስጠንቅቋል። በኢትዮጵያ በኬንያና በሶማሊያ በድርቅ የተጠቁ አካባቢዎች ያሉ አስተማማኝ የንጹህ ውሃ አቅርቦት የሌላቸው ሰዎች ቁጥር በአምስት ወራት ጊዜ ውስጥ ከ9.5 ሚሊዮን ወደ 16.2 ሚሊዮን ማደጉንም አስታውቋል። የአፍሪካ ቀንድና በሳህል ህጻናትን ለከፋ አደጋ ያጋለጠውን ድርቅና ረሃብ አስመልክቶ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ያወጣውን ዘገባ መግለጫ ተንተርሶ የተጠናቀረውን የሮይተርስ ዘገባ አሉላ ከበደ እንደሚከተለው ያቀርበዋል።
በኢትዮጵያ በኬንያና በሶማሊያ እየተባባሰ በመጣው ድርቅ ሳቢያ ቀድሞውንም ከፍተኛ አጥረት የነበረበት የንጹህ ውሃ አቅርቦት ካለፈው የካቲት ወር ወዲህ ብቻ ነው የተጋላጮች ቁጥር በእጥፍ በሚለካ መጠን ያደገው። ህጻናቱና ቤተሰቦቻቸው እንደ ኮሌራና ተቅማጥ ለመሳሰሉ ውሃ ወለድ በሽታዎች የመጋለጥ እድላቸውም ያንኑ ያህል አይሏል። የዓለሙ ህጻናት ድርጅት ዘገባ እንዳመለከተው በሳህል አገሮች ያለውም ሁኔታ በአፍሪካ ቀንድ ከታየው ጋር ተመሳሳይነት አለው። በቡርኪና ፋሶ፣ ቻድ፣ ማሊ፣ ኒጀር እና ናይጄሪያ ድርቅ፣ ግጭትና የጸጥታ እጦት ችግሮች ተደራርበው የንጹህ ውሃ አቅርቦቱን ችግር እያባባሱት ይገኛሉ። ቁጥራቸው 40 ሚሊዮን የሚደርሱ ህጻናት ከከፍተኛ እጅግ ከፍተኛ እስከሚሰኝ ደረጃ የንጹህ ውሃ እጥረት ለሚያስከትላቸው ተደራራቢ ችግሮች ተጋላጭ ሆነዋል። የዓለም ጤና ድርጅት የቅርብ ጊዜ መረጃ እንዳመለከተውም በንጹህ ውሃ እጥረትና የንጽህና መጓደልን ተከትሎ በሚመጡ በሽታዎች ሳቢያ በሳህል አገሮች ውስጥ ለህልፈት የሚዳረጉት ህጻናት ቁጥር በየትኛውም የዓለም ክፍል ከሚታየው አሃዝ በእጅጉ የበዛ ነው። በአፍሪካ ቀንድ አንዳንድ አካባቢዎች ሰዎች ውሃ የሚያገኙት በውሃ ሽያጭ የተሰማሩ ግለሰቦች በጭነት ተሽከርካሪዎችና በአህያ በሚጎተቱ ጋሪዎች አጓጉዘው ወደየአካባቢዎቹ በሚያደርሱት አገልግሎት የተገደበ ነው። በድርቁ ክፉኛ በተጠቁ አካባቢዎች የሚኖሩ አያሌ ቤተሰቦችም ውሃ አቅማቸው በሚችለው ዋጋ የማያገኙት አቅርቦት ከሆነ ውሎ አድሯል። ለምሳሌ ያህል በኬንያ 23 አውራጃዎች የውሃ ዋጋ በከፍተኛ ደረጃ ጨምሯል። እንደ አውሮፓውያን የዘመን አቆጣጠር ከጥር 2021 ጋር ሲነጻጸር በማንዴራ በ400 እጥፍ በጋሪሳ ደግሞ በ260 እጥፍ ጨምረዋል። የዩኒሴፍ ገለጣ በኢትዮጵያና በሶማሊያ ያለውን ሁኔታ አስመልክቶ ይፋ ባደረገው አሃዝ መሰረት ድርቁ ከጀመረበት ጥቅምት 2021 ዓመተ ምህረት ውሃ ለመግዛት ይከፈል ከነበረው ጋር ሲነጻጸር ለምሳሌም ያህል በኦሮሚያ ክልል በእጥፍ ሲጨምር፣ በሶማሊያ ደግሞ ካለፈው የጥር ወር ጋር ሲነጻጸር በደቡብ ሙዱጅ በአማካኝ የውሃ ዋጋ በ85%፣ በቡርካሃባና ሲልበርዴ ደግሞ 55ና 70% ጭማሪ አሳይቷል። እስካሁን ባለው ሁኔታም በሁለቱ የሶማሊያ ክልሎች ቁጥራቸው ከ2.8 ሚሊዮን በላይ የሚደርሱ ህጻናት በከፍተኛ የተመጣጠነ ምግብ እጦት እየተሰቃዩ እንደሚገኙ የጠቆመው ዘገባ፣ ይህም ማለት በቂ ምግብ ከሚያገኙ የዕድሜ እኩዮቻቸው ጋር ሲነጻጸር በውሃ ወለድ በሽታዎች የመሞት ዕድላቸው በ11 እጥፍ ማደጉን አስረድቷል። በሶማሊያ በአብዛኞቹ በድርቅ የተጠቁ ወረዳዎች ውስጥ አጣዳፊ ተቅማጥና ኮሌራ መከሰቱን፣ ባለፈው ጥርና ሰኔ ወር መካከል ባለው ጊዜ ብቻ ቁጥራቸው 8200 የሚደርስ ሰዎች ለበሽታዎቹ መጋለጣቸውን፣ እናም ይህ አሃዝ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር በእጥፍ ማደጉን ዘገባው ጨምሮ አመልክቷል። ከተጎዱት ውስጥ 2/3 የሚሆኑትም ዕድሜያቸው ከ5 ዓመት በታች የሆኑ ሕፃናት መሆናቸው ተመልክቷል። እንደ አውሮፓውያን የዘመን አቆጣጠር ከሰኔ 2021 እስከ ሰኔ 2022 ባለው ጊዜ ውስጥ ዩኒሴፍ እና አጋሮቹ በኢትዮጵያ በድርቅ ክፉኛ በተጠቁት የአፋር፣ የሶማሊያ፣ ደቡብ ህዝቦችና የኦሮሚያ ክልሎች ቁጥራቸው ከ1.2 ሚሊዮን በላይ የሚሆን ለተቅማጥና ውሃ ወለድ በሽታዎች የተጋለጡ ዕድሜያቸው ከ5 ዓመት በታች የሆኑ ሕፃናትን አክመዋል። ወደ ኬንያም ስንሻገር ሁኔታው ያንኑ ያህል የበረታ ነው። ከ90 በመቶ በላይ የሚሆኑት እንደ ምንጭ ኩሬና ክፍት ጉድጓዶችን የመሳሰሉ በድርቅ በተጠቁት አካባቢዎች ሰዎች ይጠቀሙባቸው የነበሩ የውሃ ምንጮች ተሟጠዋል አሊያም ሙሉ በሙሉ ደርቀዋል። ይህም ቀደም ብሎ ድርቁ ካስከተለው ችግር በተጨማሪ በወረርሽኝ መልክ ለሚከሰቱ ሌሎች በሽታዎች ስጋት ደቅኗል። በሳህል አገሮችም ያለው የውሃ መጠን ባለፉት 20 ዓመታት ውስጥ ብቻ ከ40 በመቶ በላይ ሲቀንስ የአየር ንብረት ለውጥና ግጭቶችን የመሳሰሉ ሌሎች ውስብስብ ምክንያቶች ሳቢያም በሚሊዮን የሚቆጠሩ ሕፃናትና ቤተሰቦቻቸውን ለተለያዩ ውሃ ወለድ በሽታዎች ተጋላጭ አድርጓል። በምዕራብና መካከለኛው አፍሪካ ባለፈው ዓመት የተከሰተው አስከፊ የኮሌራ ወረርሽኝ በማዕከላዊ ሳህል 5610 ሰዎች ለወረርሽኝ የተጋለጡበትና 170 ሰዎች ለህልፈት የተዳረጉበትን ጨምሮ ባለፉት 6 ዓመታት ውስጥ በቀጠናው ከታየውም የከፋ መሆኑ ተዘግቧል። በዘገባውም መሰረት በአሁኑ ወቅት ዩኒሴፍ በአፍሪካ ቀንድና በሳህል አካባቢ ለሚገኙ ለአሳሳቢ አደጋ የተጋለጡ ሕፃናትና ቤተሰቦቻቸው የህይወት አድን እርዳታና የአየር ንብረት ለውጡን መቋቋም የሚችሉ የንጹህ ውሃ፣ የአካባቢ ጽዳትና የግል ንጽህና አገልግሎት ተደራሽነትን የሚያሻሽሉ አገልግሎቶችን እያቀረበ ይገኛል። አስተማማኝ ምንጭ ሊሆን የሚችሉ የውሃ ጉድጓዶች ቁፋሮና የፀሐይ ኃይልን በኃይል ምንጭነት መጠቀም የሚያስችሉ ዘዴዎች አቅርቦት፣ የተመጣጠነ ምግብ እጥረት ያለባቸውን ሕፃናት መለየትና ማከም እንዲሁም የበሽታ መከላከያ አገልግሎቶችን ማጠናከር ጨምሮ ዘርፈ ብዙ አገልግሎቶችንም እየሰጠ ይገኛል። ሆኖም ዩኒሴፍ ድርቁ ክፉኛ ባጠቃቸው የአፍሪካ ቀንድ አገሮች ያሉ ቤተሰቦች ችግሩን ለረጅም ጊዜ መቋቋም አቅማቸውን ለማሻሻልና ለሚቀጥሉት ዓመታትም ድርቅ የሚያስከትለውን አውዳሚ ጉዳት ለማስቆም ለሚያደርገው ጥረት ከሚያስፈልገው ገንዘብ በአሁኑ ወቅት 3% ያህል ብቻ እንደቀረው አመልክቷል። ከዚህም ውስጥ ለውሃ፣ የአካባቢ ጽዳትና የግል ንጽህና እንዲሁም የአየር ንብረት ለውጥን ለመቋቋም ለሚደረጉ ሥራዎች የሚውል ምንም አይነት ገንዘብ እንዳልደረሰው ይፋ ያደረገው የዓለሙ የሕፃናት መርጃ ድርጅት ለማዕከላዊ ሳህል ክልል የውሃ፣ የአካባቢ ንጽህናና የግል ንጽህና አጠባበቅ ፕሮግራሞችን በመጠቀም ተጋላጭ የሆኑ ሕፃናትና ቤተሰቦቻቸውን ፍላጎት ለማሟላት ለቀረበው ጥሪም የተገኘው ከተጠየቀው የ22% ያህሉ ብቻ መሆኑን አረጋግጧል።
አሁን ደግሞ እስቲ ወደ ኬንያ እንውሰዳችሁ። በጠባብ የድምጽ ብልጫ የተሸነፉት የፕሬዝዳንታዊ ምርጫ ውጤቱን ተቃውመው ለጠቅላይ ፍርድ ቤት አቤቱታ ያስገቡት ራይላ ኦዲንጋ ለኬንያ የዴሞክራሲ የሞት የሽረት ጉዳይ ነው ሲሉ ገልጸውታል። የናይሮቢ የሚገኘው ዘጋቢያችን መሐመድ ዩሱፍ ያጠናቀረው ዘገባ ነው። ቆንጅታዬ ታቀርበዋለች።
ራይላ ኦዲንጋ በቅርቡ በተካሄደው ፕሬዝዳንታዊ ምርጫ ዊሊያም ሩቶ ማሸነፋቸውን የሚያሳየውን የድምጽ ውጤት ጠቅላይ ፍርድ ቤቱ ውድቅ እንዲያደርግ አቤት ብለዋል። ኦዲንጋ የፖለቲካ ፓርቲ ቅንጅታቸው ደጋፊዎችና በሺዎች የተቆጠሩ ሰነዶችን የያዙ ጠበቆቻቸውን አስከትለው ማዕከላዊ ናይሮቢ በሚገኘው ጠቅላይ ፍርድ ቤት ነው አቤቱታቸውን ያስገቡት። እንደወጡም ለጋዜጠኞች በሰጡት ቃል የምርጫ ስርዓቱ ተአማኒነቱን እንዲያጣ ተደርጓል ብለዋል።
ሙስናን ታግለን ማሸነፍ የአንዲት ኬንያ ቅንጅት ፓርቲ አዚሚዮላ ኡሞጃ ዘመቻና አጀንዳ እንደነበር ኬንያውያንና ዘመቻችንን የተከታተሉ ሁሉ ያስታውሳሉ። ባለፈው ሳምንት ይፋ የተደረገው የፕሬዝደንታዊ ምርጫ ውጤት የሚያሳየው በዲሞክራሲና መልካም አስተዳደር ኃይሎችና የመንግስት ስልጣንና ይቺን አገር ለመቆጣጠርም ምንም ነገር ከማድረግ በማይመለስ የሙሰኞች ቡድን መካከል ትግሉ መቀጠሉን ነው።
የምርጫ ኮሚሽኑ ይፋ ያደረገው የፕሬዝደንታዊ ምርጫ ውጤት ዊሊያም ሩቶ 7.1 ሚሊዮን፣ ኦዲንጋ 6.7 ሚሊዮን ድምጽ እንዳገኙ ነው የሚያሳየው። የራይላ ኦዲንጋ ጠበቆች ምርጫው መጭበርበሩን የሚያመለክቱ ያሏቸውን ሰነዶች ለፍርድ ቤቱ አቅርበዋል። ከራይላ ኦዲንጋ ጠበቆች አንዱ ጄምስ ኦሬንጎ በመጪዎቹ ቀናት ከአቤቱታችን ጥሩ ውጤት እንደምናገኝ እተማመናለሁ ብለዋል።
እኔ በብዙ አቤቱታዎች ተሳትፌያለሁ። ይሄኛው ግን የሚያስገርም መሆኑን እነግራቸዋለሁ። ብዙ ማስረጃዎች አሉን። ስለዚህም ራይላ አሞሎ ኦዲንጋን የሚደግፍ ውሳኔ ይሰጣል።
ኦዲንጋ የምርጫ ኮሚሽኑ ጥፋቶችና ትክክለኛ ያልሆኑ አሰራሮችን ፈጽሟል ሲሉ ወንጅለዋል።
The corruption cartels are prepared to compromise electoral systems.
ሙሰኞቹ ቡድኖች የምርጫ ስርዓቱን ለማሰናከል ለአስመራጩ ባለስልጣናት ጉቦ ለመስጠት ዝግጁ ናቸው። ለስልጣንና የህዝቡን ሀብት እየዘረፉ ባልተገባ መንገድ ለመክበር ሲሉ የጸጥታ ኃይሉ አይቶ እንዳላየ እንዲሆን ለማድረግና ሰው ለመግደልም ጭምር የተዘጋጁ ናቸው።
የምርጫ አስፈጻሚው ኮሚሽንና ተመራጩ ፕሬዚደንት ዊሊያም ሩቶ ለቀረቡባቸው ክሶች መልስ ለመስጠት የአራት ቀን ጊዜ አላቸው። የምርጫ ኮሚሽኑ ሊቀመንበር ምርጫውን ህጉን ተከትለን አስፈጽመናል ማለታቸው ሲታወስ፣ ሩቶ በበኩላቸው ለተመራጭ ፕሬዚደንትነት ያበቃቸው የድምጽ ውጤት እንዲከበር እሟገታለሁ ሲሉ ባለፈው ሳምንት አስታውቀዋል። ኦዲንጋ እንደ አውሮፓውያን አቆጣጠር በ2017 የተካሄደውን ፕሬዝደንታዊ ምርጫ ውጤት በመቃወም ያቀረቡትን አቤቱታ ጠቅላይ ፍርድ ቤቱ ተቀብሎላቸው የምርጫውን ውጤት በመሰረዝ አዲስ ምርጫ እንዲካሄድ ማዘዙ የሚታወስ ነው። ኦዲንጋ በድጋሚ ምርጫው እንዳልተወዳደሩና ኡሁሩ ኬንያታ ለሁለተኛ የስልጣን ዘመን እንዳሸነፉ አይዘነጋም። ጄምስ ኦሬንጎ ያንንም የኦዲንጋ ጠበቃ ነበሩ። ባሁኑ አቤቱታችን የምርጫውን ውጤት በማሰረዝ ብቻ ላንመለስ እንችላለን ብለዋል።
We have got a cocktail of orders that we want from the court.
ፍርድ ቤቱ የተለያዩ ትዕዛዞችን እንዲሰጥ ነው የምንፈልገው። ምርጫው እንደገና ይካሄድ ብሎ ካዘዘ ልናካሄድ እንችላለን። ነገር ግን ፍርድ ቤቱ የድምጽ ውጤቶች በሚያሳዩት 34A እና 34B ቅጾች እንደገና ቆጠራ አካሂዶ ማን እንዳሸነፈ ሊወስን ይችላል።
ሰባት አባላት ያሉትን ጠቅላይ ፍርድ ቤት የሚመሩት ባለፈው እንደ አውሮፓውያን አቆጣጠር 2021 ግንቦት ወር ላይ የተሾሙት የመጀመሪያዋ ሴት የጠቅላይ ፍርድ ቤቱ የመሃል ዳኛ ማርታ ኩሜ ናቸው። ጠቅላይ ፍርድ ቤቱ በራይላ ኦዲንጋ አቤቱታ ላይ ውሳኔውን በሁለት ሳምንት ጊዜ ውስጥ መስጠት ይኖርበታል።
አሁን ደግሞ እስቲ እዚህ ዩናይትድ ስቴትስ ቆይታ እናደርግ። የጦር መሳሪያዎችን በአደባባይ ለመያዝ ፈቃድ እንዲኖር ያዝ የነበረውን የኒውዮርክ የጦር መሳሪያ ደህንነት ሕግ የሻረው አወዛጋቢው የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ ከወጣ ከአንድ ወር በኋላ አሁንም ውይይትና ክርክር ቀጥሏል። የቪጌኒ ማስሎቭ ዘገባ ነው። ደረጀ ደስታ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ኒው ጀርሲ ክፍለ ግዛት ስለ ጦር መሳሪያዎች ስልጠና በሚሰጥበት ማስተማሪያ ውስጥ ለቲፍ ዲከርሰን ያሰለጠኑ ናቸው። ማሰልጠኛው ኒው ጀርሲ ፋየር አርምስ አካዳሚ ይባላል።
Put the safety on. Right? Red dot means fire. The safety on is gun safe.
አሁን የአደጋ መጠበቂያውን አላቁት። ቀዩ ነቁጥ ማለት ተኩስ ነው። የአደጋ ወይም የጥንቃቄ መጠበቂያው ክፍት ተደርጓል። አሁን ጠመንጃችን ከአደጋ የተጠበቀ ነው ማለት ነው አይደለም? በፍጹም ካደረ የተጠበቀ አይደለም። አንድ የሆነ ስህተት ቢገጥም የተጠበቀ ላይሆን ይችላል።
ከጦር መሳሪያ ጋር በተያያዙ ስራዎች ላይ ለ27 ዓመታት የቆዩት ላቲፍ ዲከርሰን የኒው ጀርሲው አካዳሚ ዳይሬክተር ናቸው። ኒው ጀርሲ ውስጥ የጦር መሳሪያ መያዝ ወይም ለመያዝ ህጋዊ ፈቃድ ማውጣት የሚፈልጉ ሰዎችን ያሰለጥናሉ።
And we have basic, intermediate, and advanced training that we do with.
ለሁሉ የተለያየ መሳሪያ አይነቶች መሰረታዊ መካከለኛና ከፍ ላሉት በየደረጃው የምንሰጠው ስልጠና አለ። እና ወዳድራለን እየተኩስ ተፎካካሪ ቡድኖች አሉን።
ጥቂት ሰዓታት በክፍል ውስጥ ከዚያም በተኩስ ርቀት መስክ ላይ ልምምድ ይደረጋል። ዲከርሰን ለመሰልጠንና ሽጉጥ ወይም ጠመንጃዎች መግዛት የሚፈልገው ሰው ቁጥር እየጨመረ መምጣቱን ማስተዋላቸውን ይናገራሉ። በአገሪቱ የሚሰሙ በጦር መሳሪያዎች የሚፈጸሙ መደዳ ጥቃቶችና ግድያዎች ሰዎች ራሳቸውን ስለመከላከል የበለጠ እንዲያስቡ ያደረጋቸው መሆኑን ዲከርሰን ይገልጻሉ።
Everyone should have the ability to protect themselves and not have
ሁሉም ሰዎች ራሳቸውን ደህንነት መጠበቅ መቻል አለባቸው። ለራሳቸው ደህንነት በሌሎች መተማመን የለባቸው።
መታጠቅና የመሳሪያዎቹን አጠቃቀም ማወቅ ፖሊስ በሌለበት ራሳቸውን መከላከል እንደሚያስችላቸው ብዙ አሜሪካውያን ያምናሉ። መሳሪያ የሚገዛ ሰው ማንነትና የጀርባ ታሪክ ፍተሻ አስፈላጊ በመሆኑ ሐሳብ ዲከርሰን ያምናሉ። ይሁን እንጂ አጠቃቀሙን ከማወቁ ጋር የመሳሪያ ባለቤቶች የግል ኃላፊነትና ጥንቃቄ ጉዳይም እጅግ በጣም አስፈላጊ እንደሆነ ይመክራሉ። ሻኪል ፔሪ ከሰልጣኞቹ አንዱ ናቸው።
You don't want to be out there and you don't know how to properly engage
እንዴት አድርገህ በአግባቡ ልትሳተፍ እንደምትችል አታውቅምና እዚያ ቦታ መሆን አትፈልግም። ይህ ስልጠና የጠለቀ የህግ ውቀትን በሚመለከት ብዙ ጠቃሚ ነገሮች አሉት።
ካርሎስ ሶቶም የመሳሪያ አያያዝና አተኳኳስ እየሰለጠኑ ነው።
መሰረታዊ የሥነ ሥርዓት ህግ ነው። ሰው ማክበርና የትኛውንም ህግ አለመጣስ። እኔ ከረጅም ዓመት በፊት ሰራዊት ውስጥ ስለነበርኩ ህጎቹንና ደንቦቹን አውቃቸዋለሁ።
ባለፈው ሰኔ ጠቅላይ ፍርድ ቤቱ መሳሪያ ፊት ለፊት ሳያሳዩ ይዞ መንቀሳቀስን የሚከለክለው የኒውዮርክ የጦር መሳሪያ ደህንነት ህግ ህገ መንግስታዊ አይደለም ሲል ውድቅ አድርጎታል። የጠቅላይ ፍርድ ቤቱ ውሳኔ ኒውዮርክ ውስጥ ተቃውሞ የቀሰቀሰ ሲሆን ባለስልጣናቱ ችግሩን ለመቆጣጠር ሌላ ዘዴ እንደሚያፈላልጉ ቃል ገብተዋል። የኒውዮርክ ከተማ ምክር ቤት አፈ ጉባኤ ኤድሪያን አዳምስ ለሮይተርስ እንዲህ ብለዋል።
In light of today's ruling by the United States Supreme Court in the
ይህንን ጉዳይ አስመልክቶ ዛሬ በዩናይትድ ስቴትስ ጠቅላይ ፍርድ ቤት በተሰጠው ውሳኔ የተነሳ ብዙ ሰዎች ህጋዊ በሆነ መንገድ መሳሪያዎቻቸውን በየህዝብ አደባባዩ እንዲታጠቁ ተፈቅዶ ጎዳናዎቻችን በመሳሪያ ጎርፍ ሲጥለቀለቁ ዝም ብለን መመልከት አይኖርብንም።
የኒውዮርክ ህግ አውጪዎች ማንም ወደ መንግስት ህንጻዎች፣ ትምህርት ቤቶች እና መኖሪያ ቤቶች እንዲሁም የማምለኪያ ቦታዎችን የመሳሰሉ የከተማው የተወሰኑ ክፍሎች የጦር መሳሪያ ይዞ እንዳይገባ ደንግገዋል። መሳሪያ የመታጠቅ መብት ተሟጋቾችም ቢሆኑ ጉዳዩ በተለየ መንገድ እንዲታይ ወይም እንዲያዝ መጠየቃቸው የሚደንቅ አይደለም።
ትምህርት ቤቶች በቀላሉ ለአደጋ የተጋለጡ መሆናቸውን እስካወቅን ድረስ የትምህርት ቤቱን የጥበቃ ሰራተኞች በማስታጠቅ መከላከል ይኖርብናል። ለራሳቸው ደህንነት የሰጉ ወገኖች የኔን መብት ሊገድቡ አይገባም። እኔ ህግ አክባሪ ዜጋ ነኝ።
መሳሪያ የመታጠቅ መብት በህገ መንግስት በተቀረጸበት አገር የጦር መሳሪያ ቁጥጥር ጉዳይ የጦፈ ክርክር ከሚደረጉባቸው መነጋገሪያዎች አንዱ ነው።
ዛሬ ማክሰኞ ነው። ማክሰኞ ምሽት በየሳምንቱ ደግሞ የንግድና ምጣኔ ሀብት ዝግጅታችን ይቀርባል። በዛሬው የንግድና ምጣኔ ሀብት ዝግጅታችን በውጭ የሚኖሩ ኢትዮጵያውያን ለሀገራቸው የሚያደርጉትን አስተዋጽኦ በተመለከተ የተሰናዳ ዘገባ ነው። ኢትዮጵያውያኑ ወደ ሀገራቸው የሚልኩት ገንዘብ 5.5 ቢሊዮን ዶላር መድረሱን የኢትዮጵያ ዳያስፖራ አገልግሎት ኤጀንሲ የኮሚኒኬሽን ዳይሬክተር አቶ ወንደሰን ግርማ ለአሜሪካ ድምጽ ተናግረዋል። ለከፍተኛ የልማት ፕሮጀክቶችና በግጭትና ተፈጥሮ አደጋ ተጎጂ ለሆኑ ኢትዮጵያውያን የሚላከው ገንዘብ መጨመሩንም አቶ ወንደሰን ጨምረው ተናግረዋል። የማይገርድ.com አይዞን ኢትዮጵያ አስተባባሪ የሆኑት አቶ ከባዱ በላቸው በበኩላቸው ትውልደ ኢትዮጵያውያኑ ወደ ሀገራቸው የሚልኩት ገንዘብ ተሳትፎ እየቀነሰ መምጣቱን ይናገራሉ። ደረጀ ደስታ ነው ያሰናዳው ዘገባውን፣ እንደሚከተለው ይቀርባል።
አቶ ወንደሰን ግርማ የኢትዮጵያ ዳያስፖራ አገልግሎት የኮሚኒኬሽን ዳይሬክተር ናቸው። ባለፉት 3 ዓመታት በውጭ ሀገር ከሚኖሩ ትውልደ ኢትዮጵያውያን ወደ ሀገር ውስጥ የገባው ገንዘብ እየጨመረ መምጣቱን ገልጸው ካለፈው ዓመት ወዲህ ወደ 2 ቢሊዮን ዶላር ጭማሪ ማሳየቱን አብራርተዋል።
3 ሚሊዮን በላይ የሚሆኑ ኢትዮጵያውያን እንደ ኢትዮጵያውያን ከሀገራቸው ውጭ ይኖራሉ ተብሎ የሚታሰበው ከነዚህም የዳያስፖራ ማህበረሰብ አባላት ባለፉት 3 ዓመታት ሰበሰበው ውጭ ምንዛሬ መጠን ስናይ በአማካይ በየአመቱ 4 ቢሊዮን ዶላር እና ከዛ በላይ የሚሆነው ለምሳሌ 2012 ላይ ወደ 4.6 ነበረ። 2013 ላይ 3.8 አካባቢ ነበረ። አሁን በተጠናቀቀ 2014 በጀት አመት ከ5.5 ቢሊዮን ዶላር በላይ እንደሆነ ነው የተሰበሰቡ መረጃዎች የሚያሳዩ። ከባለፈው አመት በአማካይ ወደ 2 ቢሊዮን ዩኤስዲ አካባቢ ጭማሪ ያሳይቷል ማለት ይቻላል።
ለምንድን ነው ሊጨምር የቻለበት?
በርካታ ምክንያቶች ይኖራሉ ተብሎ ነው የሚወሰደው። በዋነኛነት ማስቀመጥ የሚቻለው ግን እንደምታስታውሰው በዚህ በተጠናቀቀ 2014 በጀት አመት ታላላቅ ሀገራዊ ጥሪዎች ተደርገው ነበረ። እነዚህ ታላላቅ ሀገራዊ ጥሪዎች በርካታ የዲያስፖራ አባላት ወደ ሀገር ቤት እንዲመጡ አድርገዋል። በዋነኝነት ጭማሪው ከዚህ ጋር እያያዛል ብለን የምንወስደው
ብዙ ጊዜ ወደ አገር ውስጥ ገንዘብ ሲላክ በቀጥታና በተዘዋዋሪ በባንክ በኩል በቀጥታ ይመጣል፣ ሌላው ደግሞ በተዘዋዋሪ ፎርማል በሚባለው መንገድ ይመጣል፣ ከባንክ ውጭ ማለት ነው። ተከታተላችሁት ከሆነ ወይም መረጃው ካላችሁ ይህንን በዚህ ዘርፍ ከፍለው ሊነግሩኝ ይችላል።
ይችላሉ?
በዘርፉ የተሰማሩ ምሁራን እንደሚገልጹት አንዳንድ ጥናቶችም እንደሚያሳዩ ወደ ኢትዮጵያ ከሚገባው የውጭ ምንዛሪ ውስጥ በህጋዊ መልኩ የሚገባው ከአንድ ሶስተኛ እንደማይበልጥ ነው መረጃዎች የሚያሳዩ። ስለዚህ ከሁለት ሶስተኛ በላይ የሚሆነው ህጋዊ ባልሆነ መልኩ ነው እየገባ ያለ። በሌላ አነጋገር ምን ማለት ነው? አሁን እየተናገርን ያለ ነው 5 ቢሊየን ወይም 5.5 ቢሊየን ዶላር ገብቷል ካልን ይሄ ማለት መግባት ከነበረበት አንድ ሶስተኛ ነው የገባው ማለት ነው። ስለዚህ 2 እና 3 እጥፍ ጨምረን ቁጥሩን ማስላት እንችላለን።
በውጭ የሚኖሩ ትውልደ ኢትዮጵያውያን ለቤተሰቦቻቸውና ለግል ፍጆታቸው ከሚልኩት በተጨማሪ እንደ ህዳሴ ግድብ ለመሳሰሉት ታላላቅ ፕሮጀክቶች እንደሚልኩም አቶ ወንደሰን ገልጸዋል። ግድቡ ከተጀመረበት ጊዜ ጀምሮ ዳያስፖራው ከ50 ሚሊዮን ዶላር በላይ መላኩን አመልክተዋል። ይህ አስተዋጽኦ አሁንም መቀጠሉን ጠቅሰው በተጠናቀቀው የ2014 ዓመተ ምህረት ከ126 ሚሊዮን የኢትዮጵያ ብር በላይ መደገፉን አስታውቀዋል። ከዚህ ውስጥ ከ70% የሚሆነው በስጦታ መልክ የተበረከተ ሲሆን ወደ 30% የሚሆነው ብቻ በቦንድ ግዢ የተፈጸመ መሆኑን አስረድተዋል። በድርቅና በተለያዩ ምክንያቶች ተጎጂ ለሆኑ ኢትዮጵያውያን ዳያስፖራው ያደርጋዋል ስላሉት ሰብአዊ ድጋፍ ተከታዩን ብለዋል።
አሁን ለሚል ሰብአዊ ድጋፍ የሚሆን 1.2 ቢሊዮን ብር በላይ በአይነትና በገንዘብ ድጋፍ አድርጓል። ለተፈናቀሉ ወገኖች፣ ለፈረሱ ልማቶች ግንባታ የሚሆን ከፍተኛ ሀብት ዳያስፖራ ወደ ሀገር ቤት ልኳል። በዚህ መሀል የተፈናቀሉ ወገኖች እንዲቋቋሙ ተቋማትን በተወሰነ መልኩ የተወሰኑ የፈረሱ ተቋማት ተገንብተው ወደ ስራ እንዲገቡ ማድረግ ተችሏል።
በዓለም ዙሪያ የሚገኙ ትውልደ ኢትዮጵያውያን አገራቸውን በልማትና በሰብአዊ እርዳታ ለመደገፍ የሚያደርጉትን ጥረትና እንደ ማይገርድና አይዞን ኢትዮጵያን የመሳሰሉ መድረኮች አስተባባሪ መሆናቸውን የገለጹልን የቨርጂኒያው ነዋሪ አቶ ከባዱ በላቸው የአስተዋጽኦ መድረኮቹ አሁን እንዳሉ መሆናቸውን ጠቅሰዋል። ለህዳሴ ግድብ ሲባል ከተቋቋመ ገና 1 ዓመቱ በሆነው የማይገርድ ዳትካም ላይ እስካሁን ወደ 300 ሺህ ዶላር መሰባሰቡን ገልጸው ተከታዩን አክለዋል።
አይዞን ኢትዮጵያ ጦርነቱ ወዱም ወገኖቻችን እርዳታ እንዲሆን የተደረገ የተዘጋጀ ፕላትፎርም ነው። ያም ፕላትፎርም ሰብአዊ እርዳታ በተጨማሪ ትምህርት ቤቶችና ሆስፒታሎችን መልሶ ለመገንባት የሚያስችል ካምፔኖች ተጨምረውበት አሁንም እየሰራ ነው ያለው። ሶፋር እንግዲህ ባለፈው ጦርነት የተጎዱት ወገኖቻችን ወደ 6 ሚሊዮን ዶላር በኦንላይኑ ላይ ከጀማሪ ደግሞ 1 ሚሊዮን ዶላር በዳይሬክት ዋየር ትራንስፈር ከተላከው በአጠቃላይ 7 ሚሊዮን ዶላር ኮመርሻል ባንክ የገባ ሲሆን ከኮመርሻል ባንክ ደግሞ ለእርዳታ ማስተባበሪያና የአደጋ ጊዜ መከላከያ ኮሚሽን ያ ገንዘብ በኢትዮጵያ ብር ተቀይሮ 355 ሚሊዮን ብር በብር ወደ ሚሽኑ አካውንት መግባቱን አረጋግጠናል።
አሁን ቀደም ሲል እንደነበረው ነው ተነሳሽነቱ ገንዘብ የመስደዱ ወደ ኢትዮጵያ?
በአጠቃላይ እንግዲህ 2 ፋክተሮች አሉ በዋናነት የማስበው። አንደኛው ኒዱ ነው። ለምሳሌ በጦርነት ጊዜ የተፈናቀሉ ወገኖቻችን ኢሚዲየት የሆነ ኒድ ነበር የሚያስፈልጋቸው። አሁን ሬላቲቭሊ ካልም ዳውን ስላደረገ የዛን ያህል ርጀንትን አይኖረውም። ያ አንደኛው ፋክተር ነው። ሁለተኛው ደግሞ በአጠቃላይ ኢትዮጵያ ዲያስፖራውም በእውነት ለመናገር ከዛሬ ድረስ የሚሰበሰቡ ገንዘቦች በመንግስት በኩል በስራ ላይ መዋላቸውን በትክክል የሚያሳይ አካውንታብሊቲን ትራንስፓረንሲን የሚያሳይ ሪፖርቲንግ በበቂ ሁኔታ ስላላገኘ ኮሚኒቲ ተነሳሽነቱ ቀንሷል። ወደፊት ካፓሲቲው ችሎታው ወይም ያለው ፋይናንሻል አቅሙ ከፍተኛ ስለሆነ መንግስት ይሄን አስቦ የበለጠ የሚሳተፍበትን ግድም ለማምጣት የሚዋጡ ገንዘቦች በስራ ላይ ሲውሉ የሚያሳዩ ሪፖርቶችን ወይም ኮንፈርሜሽኖችን ማሳየት ይገባል። ምናልባት በግድቡ በኩል ይሄ ችግር ላይሆን ይችላል፣ ምክንያቱም ግድቡ የተገነባ ይታያል። ግን ሌላ አይነት ለሰብአዊነት በተለይ የሚዋጡ ገንዘቦች በትክክል የሚፈለገው ነገር መዋሉን የሚያሳይ ማረጋገጫ ያስፈልጋል። ያንን ሲያይ ነው የበለጠ ሊነሳሳና የበለጠ ሊያዋጣ የሚችለው። አሁን ግን ራይት ነው በጣም በቀን የቀንስበት ሁኔታ ነው ያለው።
አቶ ወንደሰን በተለይ በአይዞን ኢትዮጵያ በኩል የተሰባሰበው ገንዘብ በኢትዮጵያ ባንክ ገብቶ ለተሰበሰበላቸው አካላት በመንግስታዊ አሰራር መሰረት የተከፋፈለ ሲሆን ላስገቡትም ሰዎች በግልጽ ደረሰኝ እንደሚሰጣቸው ተናግረዋል። በዚህ ዙሪያ የኢትዮጵያ ንግድ ባንክና የብሔራዊ የአደጋ ስጋት ስራ አመራር ኮሚሽንን ለማነጋገር ያደረግነው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
የተከበራችሁ አድማጮች፣ ዘወትር ማክሰኞ ከንግድና ምጣኔ ሀብት በተጨማሪ ትምህርት የተሰኘ ዝግጅት አለን። ለዛሬ በሰዓት ጥበት ምክንያት በይደራ ቆይተነዋል። በሚቀጥለው ሳምንት ይዘን እንመለሳለን። የተከበራችሁ አድማጮች፣ ለዕለቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ሰዓታችንም ተጠናቋል። ዝግጅቶቻችንን አዳምጣችሁ ተከታትላችሁ ድረገጻችንም ሆነ በቀጥታ ስርጭቶች ተከታትላችሁ አስተያየት ሲኖራችሁ አስተያየታችሁን አድርሱን። በፌስቡክ ገጻችን በውስጥ መስመር መልእክት ብታደርሱን እና እኛም ደግሞ ተቀብለን መልሰን ሁኔታዎችን መርምረን አጣርተን ወደ እናንተ እናደርሰዋለን። አስተያየት ጥቆማ ሲኖራችሁ ደግሞ የኢሜል አድራሻችን horn@voanews.com ነው። ስልክ ቁጥራችንን እናስታውሳችሁ። 202-205-9942 በውስጥ መስመር 14 አስተያየቶቻችሁን አድርሱን። 202-251-3505 202-251-3505 የዋትሳፕ ቁጥራችን ነው። በዚያም መልእክታችሁን አድርሱን። ለዛሬ ዝግጅታችን በዚህ ተጠናቋል። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ኤልያስ አስማረ ስርጭቱን ከስቱዲዮ አቀናብሯል። ደህና ደሩ። በነገው ምሽት መደበኛ ዝግጅታችን እንገናኛለን። Thank you.